ዲሞክራሲ በተግባር በተለያዩ የኦሮሚያ ክልሎች የተጠራው የአምስት ቀናት የተባለው የስራ ማቆም አድማ መጀመሩ ተገለጸ ይላል። በዚህም ምክንያት የንግድ መደብሮች መዘጋታቸውንና የትራንስፖርት አገልግሎቶችም አንዳንድ አካባቢዎች መቋረጣቸው ተነግሯል። በቀጣዩ ዝግጅቱ ዲሞክራሲ በተግባር አንዳንድ የከተሞቹን የተባሉትን ከተሞች ነዋሪዎች አነጋግሯል። የባለስልጣናትን ምላሽ ለማግኘት ጥረት አድርጓል። ዘገባውን ያጠናቀረው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
የሥራ ማቆም አድማው ዛሬ እየተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሐረማያ፣ ጨለንቆ፣ ዳሊያ፣ ዶዶላ፣ አዋዳይ፣ ቂልቱ ካራ፣ ታጆ፣ በምዕራብ አርሲ አሳሳ፣ ፊንጫ፣ ደምቢዶሎ፣ ጊምቢ፣ ፍቼና አምቦ ይገኙበታል። አንድ የጨለንቆ ከተማ ነዋሪ አግኝቼ ጠይቄያለሁ። በአጠቃላይ እንቅስቃሴ የለም፣ ሁሉ ነገር ቆሟል ነው ያሉኝ።
ግራስ ባባ
የት አካባቢ ነው?
ምስራቅ ድርቢ ቢታወረዳ ጨለንቆ ከተማ።
ጨለንቆ?
አዎ ጨለንቆ።
ከተማችሁ ምን ይመስላል ዛሬ?
ነጋዴም ሆነ ሁሉም ነዋሪ አንድም በር ሳይቀር ዝግ አድርገን ያው ሸክዳውን አድርገን እንትን በቃ ምንም ነገር ወፍ ምዛን እንትን ካለን እንጂ መኪናም የለም። አዲስ አበባ ወደ ሀረር የሚሄድ መንገድ አለ፣ ትልቁ መንገድ እሱ ላይ ምንም ባጃጅ ምንም መኪና ምንም ነገር አይንቀሳቀስም። ሁሉም እንትን ቆማል ማለት ነው። ምንም በቃ ተከታተል እንዲቀሰም በነገር ነው ወረዳችን ማለት ነው።
በዚህ በአምስት ቀን የስራ ማቆም አድማ ከመንግስት የምትፈልጉትን መልስ ባታገኙ ምን ውጤት ያስገኛል ብላችሁ ታምናላችሁ?
ያው እኛ መቼም ከእሱ እነሱ መልስ ባይሰጡንም እኛ ተቋማችንን ወደ ሌላ እንትን ቀይረን ወደ ወደፊት አስመርተን ወደ ፊትም ቀር እንቀጥላለን እንጂ ምናቁ ነገር አለ።
ትምህርት ቤቶች ክፍት ናቸው?
በአሁኑ ጊዜ ትምህርት ቤት የሉም፣ ግን ከዩኒቨርሲቲ ሆነ ከተለያዩ ትልልቅ ተቋማት የመጡ ተማሪዎች እንዳለ እዚህ ያሉ ወደ ቤተሰባቸው የተመለሱ ማለት ነው። እነሱም አድማ ላይ ናቸው። ተማሪም፣ ነጋዴም፣ ገበሬም አንድ የለም።
በአጠቃላይ ሁሉ ነገር እንቅስቃሴ ቆሟል ነው የሚሉኝ?
ሁሉ ነገር ቆሟል። በቀኝ
አንድ ሌላ ስማቸው ቢገለጽ ለደህንነት የፈራለሁ ያሉኝ የአምቦ ከተማ ነዋሪ ደግሞ ዛሬ በከተማዋ ምንም አይነት እንቅስቃሴ እንደሌለና የመንግስት ወታደሮች እየዞሩ መደብሮችን በኃይል ለማስከፈት እንደሚሞክሩና እምቢ ያሉትን እያሸጉ እንደሚሄዱ ገልጸዋል።
ዛሬ አምቦ ሌላ ናት። በእንትን የተወረረች እኮ ነው። ክፈቱ እያሉ እኮ ነው፣ እየደረሩ እኮ ነው በአምቦ ላይ ሱቅ፣ ሆቴል ያሉትን ክፈቱ እያሉ እኮ ነው።
በምን መልክ ነው ክፈቱ የሚሉት?
በጉልበት ነው። በአምቦ ላይ ያለው ሁሉ ሰዎች እንዳለ ገባም የለም። ሱቅም ተዘግቶ ነበረ። የተዘጋውን ሱቅ እና ያለውን ሆቴሎች ያሉትን ክፈቱ እያሉ እኮ ነው። አልከፍትም ሰዎች ሲሉ ደግሞ እንደገና እያለ ታሸጉ። ከዛም በኋላ ደግሞ ሰዎችም አልከፍትም ሲሉት እያላቸውን እንዳትወጡ ከግድ እንዳትወጡ እያሉ እኮ ነው። ሰዎችም አልወጡም እንዳለ ግቢ ውስጥ ነው ያለ ነው።
የህዝብ ማመላለሻ መኪኖች ይሰራሉ?
ምንም መኪና የሚባል ነገር የሚሰራ የለም።
መንገዶችስ? ከአዲስ አበባ ወደ አምቦ፣ ከአምቦ ወደ አዲስ አበባ የሚወስዱ መንገዶች?
ምንም መኪና የሚባል ነገር የለም፣ ዝግ ነው። የሚንቀሳቀስ ነገር የለም።
ከአምስቱ ቀን በኋላ መልስ ባታገኙ ምን ታደርጋላችሁ?
ከአምስት ቀን በኋላ ደግሞ እንከፍታለን፣ እንሰራለን። አትክፈቱ አትሰሩ ካሉ ደግሞ ምን እናደርጋለን? በዛም ቀን እናነጋገራለና
ውጥረቱን ለማርገብና በሰላማዊ መንገድ መፍትሄ ለማግኘት ፓርቲያችን ብዙ ተጉዟል። ከመንግስት በኩል ግን አዎንታዊ ምላሽ አልተገኘም። በዚህም ምክንያት አሁን ሁኔታዎች ከፓርቲው ቁጥጥር ውጭ ሆነው ህዝብ ውስጥ ገብቷል። ቀጣይ እርምጃው ምን እንደሚሆን አናውቅም ሲሉ የገለጹልኝ ደግሞ አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግረስ ፓርቲ ምክትል ሊቀመንበር ናቸው። አድማው በመላ ኦሮሚያ ክልል ከተሞች እየተካሄደ መሆኑን ይገልጻሉ።
በየአካባቢው ኦሮሚያ ውስጥ ባሉት በተለያዩ ቦታዎች ናቸው። በአጠቃላይ ኦሮሚያ ውስጥ ነው ማለት ይቻላል። እንቅስቃሴው እንደዛ ነው ያለው። ከአካባቢ በሚደርሱ ኢንፎርሜሽን
ከየት ከየት አካባቢ ነው የሚደርሷችሁ ማለት ነው?
ይሄ በአምቦ መስመር በዚህ በምስራቁ ክፍልም በሻሽማኔ አካባቢ እንደዚሁም በጅማ መስመር ወሊሶ እና በተለያዩ ቦታዎች ነው። እንግዲህ
በአድማው ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡም ተነግሯል።
እንግዲህ ያለን ኢንፎርሜሽን በያው በሚዲያ ላይ በሚተላለፉት እነዚህ በፌስቡክ ላይ ነው እንጂ ሌላ ምንም ኮኔክሽን የለንም። በዛ ላይ የሚቀርቡ ጥያቄዎች የመጡ ጥያቄዎች ናቸው። ከዚህ በፊት ይቀርቡ የነበሩ ናቸው። እንግዲህ እንደ ምክንያት እንደ መንስኤ ሆነው በተለይ ደግሞ የህዝብን አቅም ያላገናዘበ የተጣለ የግብር ጉዳይ፣ ክፍያ ጉዳይ ይሄ በጣም ህዝብንም አስደንብሮ ባለፈው ጊዜ በየቦታው ተቃውሞን አስነስቷል። መንግስትን መግለጫ ሲሰጥ በቀደም ዕለት ክቡር ጠቅላይ ሚኒስትሩ ባደረጉት አንድ ስብሰባ ላይ 40% ጥናቱ ትክክል ያልሆነ እንደሚያሳይ ይህም መግለጫ ከሰጡ ወዲህ ይህም አንዱ ህዝብን ወደ መከፋት ወደ እንደዚህ እንበተኝነት እያስገደ ነው። እንግዲህ ይሄ ተጠራቅሞ ባለው አሁን ለምሳሌ ኦሮሚያ ውስጥ የድንበር ግጭት ጉዳይ በየቦታው ይህንን መፍታት ያለመቻል፣ የመልካም አስተዳደር ጉድለቶች፣ የሙስና መንሰራፋት፣ ፍትሃዊ የሆነ የሀብት አከፋፈል መጥፋት፣ እነዚህን የመሳሰሉትና ሌሎች መንስኤዎች ናቸው። እንግዲህ የዲሞክራሲያዊ መብቶች መጥበባቸው በየቦታው እነዚህን ሁሉ ጥያቄዎችን ያዘሉ ይመስላሉ።
ሌሎችም ጥያቄዎች አሏችሁ ከፖለቲካ መሪዎቻችሁ መታሰር ጋር በተያያዘ?
አዎ፣ የፖለቲካ መሪዎቻችን ይፈቱ ካለብን ቅድመ ሁኔታ የሚል እንግዲህ መሪዎች ብቻም ሳይሆን በፖለቲካ ሰበብ የታሰሩ ሰዎች ይፈቱ ነው። በእኛ ደግሞ መንግስት አሁን በይፋ የሚናገረው በፖለቲካ ምክንያት የታሰረ ሰው የለም፣ እነዚህ በሙሉ ወንጀለኞች ናቸው ስለሚል በሙሉ ሁኔታዎቹ ውስብስብ ያሉ ናቸው። እንግዲህ መንግስት ይሄንን በቀላሉ ለመፍታት መንግስት ለሁሉም ለህዝብም ለማንኛውም ነገሮችን ሁሉም ማለዘብ ህዝብ ጋር ቁጭ ብሎ ተነጋግሮ ሰላማዊ በሆነ መንገድ መፍታት ሲቻል ይህን ረዘም ያለ መንገድ መሄዱ ለማንም ሰው ጥቅም የለውም፣ ጠቀሜታም የለውም። ይህንን መንግስት ሊፈታው ይገባ ነበር። ይሄ አልተፈታም
እና በእነዚህ 5 ቀናት የስራ ማቆም አድማ ውጤት ይገኛል ብላችሁ ታምናላችሁ?
እንግዲህ ውጤት እስኪገኝ ድረስ እንግዲህ ህዝብ ይህንን 5ቱን ቀን ያካሂዳል። ከዛ በኋላ ደግሞ ሌላ የሚፈጥረውን እንግዲህ አናውቅም። ይሄ በመሰረቱ ጥያቄው ቀደም ሲል እኛ በመድረክ ፓርቲያችን ጥያቄዎቹን ሊነሱ የሚገቡ ይነሳሉ ብለን ያሰብናቸውን አስቀድመን መንግስትን ጠይቀን በዚህ ላይ ለመወያየትን ሙከራ አድርገን መንግስት ሰላማዊ ሰልፉንም በአዳራሽ ስብሰባ ለማድረግም በሁሉም ቦታ እንድንሰበሰብ ፈቃድ ጠይቀን ይሄ ፈቃድ አልተሰጠንም። ፈቃድ ባለመሰጠት እንግዲህ ከኛ አቅም በላይ ሆኗል። አሁን ከፓርቲ አቅም በላይ ሆኗል። ህዝብ ራሱ ጥያቄውን ይዞ ተነስቷል። የፈራነው ጉዳይም ይሄን ነበረ። ከቁጥጥር ውጪ ከሆነ በኋላ የሚመጣው የኃይል እርምጃ አንደኛ በንብረቶች ላይ፣ ሁለተኛ በሰው ህይወት ላይ ተገቢ ያልሆነ የደም ፍሰት እንዳይመጣ በተቻለ መጠን መንግስትንም በአደራም በምንም ተለማምተን ጠይቀን ነበረ። ይሄ አልተሳካም። አሁን በአገሪቷ ላይ እየተካሄደ ያለውን ነገር የዚሁ ነው እና እጅግ አድርገን ነው የምናዝነው። ተገቢ ያልሆኑ ጉዳዮች ናቸው የሚሄዱት እና ይሄ ነው በእኛ በኩል እያየን ያለ ነው። አሁንም ቢሆን ቁጭ ብሎ መፍታት ይቻላል የሚል ነው እኛም ግምት ያደረግ ነው። መንግስት መልካም ፈቃዱ ከሆነ እነዚህን ለመፍታት ይቻላል፣ የማይቻለው ነገር የለም። ሰላም ማውረድ ይቻላል እና አግባብቶ መስራት ይቻላል ነው የምንለው።
አቶ ሙላቱ ገመችን ለሰጡኝ ማብራሪያ አመሰግናለሁ። ተቃዋሚዎች አንዱ ለአድማው መጠራት ምክንያት የሆነው ስለ ግብር ክፍያው የወጣው መመሪያ መሆኑን ያስረዳሉ። መንግስት ለዚህ ምን ይላል? በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንኑ አስመልክቶ ሲናገሩ እንዲህ ነበር ያሉት።
የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል። ተመዝኖ ሲመጣ በ2000 በ3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተለ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ ያስከፈሉ ያሉት። ስለዚህ ዛካባቢ የመረጃ እጥረት የገለዛቤ እጥረት የፈጠራቸው እና ለብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ 40 በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል።
ሌላው ለዛሬው አድማ መደረግ ተቀረቡ ጥያቄዎች አንደኛው ደግሞ የታሰሩ የተቃዋሚ ፓርቲ መሪዎችና ደጋፊዎች ይፈቱ የሚል ነው። ጠቅላይ ሚኒስትሩም ሆኑ ሌሎች የሀገሪቱ ከፍተኛ ባለስልጣናት ከዚህ ቀደም በሰጧቸው ምላሾች በኢትዮጵያ በፖለቲካ አመለካከቱ ምክንያት የታሰረ የለም፣ የታሰረ ካለ በፈጸመው ወንጀል ብቻ ነው ማለታቸው ይታወቃል። ለማጠቃለል ተቃዋሚዎች የሀገሪቱን ችግሮች በሰላማዊ መንገድ ተወያይቶ ለመፍታት ብዙ ተጉዘናል፣ ከመንግስት በኩል አዎንታዊ ምላሽ በማጣታችን ግን ሊሳካ አልቻለም። አሁን ከእኛ ቁጥጥር ውስጥ ወጥቶ ህዝቡ እጅ ገብቷል፣ አደጋ እያንዣበበ ነው ይላሉ።